በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሲኒዮስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
ግነቲ በይወቴች ትረዛ አሳታይ ተቱም ለው ተምስያና ሌላ አንደበቴ ተምስያና በቀር ሌላ ያውቅ ዘመራ አንተ ክብር ዘለቸኛ የለም ግነቲ በይወቴች ትረዛ አታታይ ከቶም ለው ከምስጋና ሌላ ምድርያት የብዙ ነው እጅግ ብዙ ብዙ አጥንቶችን በርቱ ለአምላክ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን ምክንያት የብዙ ነው እጅግ ብዙ ብዙ አጥንቶችን በርቱ ለአምላክ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን ሷልሻም በዘመኒ ዳንተ ለላለኒ ወርቻለው ላለለይ ኢየሱስ መደሬ ልጃንተ ክብር እንጂ ይሁን ደስንዳለ አንተ ለጭም ሙሉ ጊዜ ጌታዬ ባገብረ ሷልሻም በዘመኒ ዳንተ ለላለኒ ወርቻለው ላለለይ ብቻንተ ክብር እንጂ ይሁን ደስ እንዳለ አንተ ለጭም ሁሉ ጊዜ ጌታዬ ባገብረ ምክንያት የብዙ ነው እጅግ ብዙ ብዙ አጥንቶችን በርቱ ለአምላክ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝማትበይ ተነሽ አመስግኝ ጌታሽን ምክንያት የብዙ ነው እጅግ ብዙ ብዙ አጥንቶችን በርቱ ለአምላክ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝማትበይ ተነሽ አመስግኝ ጌታሽን
ተከስተን ስለዚህ ዝማሬ እግዚአብሔር አብዝቶ ይባርከው እንላለን። በእውነት ነፍሳችን ለእግዚአብሔር ቅኔን ብትቀኝ 24ቱን ሰዓታት ማለቴ ነው አይታክተንም ወገኖቼ። እግዚአብሔር ከዚህ በላይ ለኛ ዋጋን ከፍሏልና ከእግዚአብሔር ተለይታችሁ ወደ ማን ለመሄድ ታስባላችሁ? ምናልባት ኑሮ አልሳካ ብሎላችሁ ተቸግራችሁ ይሆንን? ምናልባት ባንድና በሌላ ምክንያት ተናዳችሁና ተስፋ ቆርጣችሁ ይሆንን ወገኖቼ? እግዚአብሔር ቃል እንደዚህ ይላል፣ እግዚአብሔርንም ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይህንን በትላንትናው ምሽት ክፍለ ጊዜ ተምረናል አይደለም እንዴ? አዎ። የእግዚአብሔር ቃል ወገኖቼ ጽኑ ነው፣ ፈጽሞ አይዋሽም። ተስፋ አትቁረጡ፣ ተጠባበቁት። እግዚአብሔር ደግሞ ይህንን በሕይወታችሁ ያደረገው ምናልባት ለዓላማ ነው። ስለዚህ ተስፋ አትቁረጡ፣ አትዘኑ። እግዚአብሔር ስለዚህ ዝማሬ ደግሞ ለዘላለም የተመሰገነ ይሁን። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን፣ ስለዚህ ይህች ቀን፣ ስለዚህ ይህች ሰዓት፣ ስለዚህ ይህች ደቂቃ በዚህ በራዲዮ ሞገድ ደግሞ ቃልህን እንድንሰማ ይህንን እድል ስለፈጠርክልን እግዚአብሔር ወይ ክብር ተመስገን። አቤቱ አባታችንና አምላካችን ሆይ ወገኖቼ በዚህች ሰዓት በምን አይነት ሁኔታ ውስጥ እንዳሉ እኔ አላውቅም። እግዚአብሔር ሆይ እንደመሻታቸው መጠን እንደሐሳባቸው መጠን ሳይሆን እንዳንተ ሐሳብ መጠን እንድትገናኛቸው ዓላማህንም ደግሞ እንድታስተውቃቸው እኔ ባሪያህ ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ ምናልባት በትካዜ የተዋጠ ሊኖር ይችላል፣ ምናልባት በአዘንም የተዋጠ ሊሆን ይችላል። እግዚአብሔር አባቴና አምላኬ ሆይ በበሽታ ለንጋም ደግሞ የኔ የሚሰቃይ ሊኖር ይችላል። አቤቱ ጌታዬና አምላኬ ሆይ በዚያም ሆነ በዚህ አንተ ብዙ ምክንያትና መዳኒት አለህና ለወገኖቼ የአባትነትህን ሐሳብና መዳኒትነት እንድታስተውቅና እንድትገልጥላቸው ለምናለሁ። ጌታ ሆይ በዚህች ምሽት ደግሞ ና በመካከላችን ሁን፣ ቃልህን አስተምረን። የተጠሙ ብዙዎች ይኖራሉ፣ የተራቡት ብዙዎች ይኖራሉ። እግዚአብሔር አባቴና አምላኬ እኔንም በዚህ ወገኖቼንም ባሉበት በዛ በራዲዮናቸው ዙሪያ እግዚአብሔር ሆይ ለሕይወት ስንቃችን የሚረባንን ነገር እንድትሰንቅልንና እንድትሰጠን እንለምናሃለን። ድካማችንና በደላችንን ሁሉ ይቅር በለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከሮሜ ምዕራፍ 8 ስለ አዲሱ አካልና ስለ አዲሱ ዕቅድ አብረን መመልከታችን ይታወሳል። ዛሬም የትላንትናውን ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 8 ቁጥር 29 እና 30 ተመልከቱ። ሮሜ ምዕራፍ 8 ቁጥር 29 እና 30 አውጡ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም ይወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል። ወደ ኋላ ተመልሰን ቁጥር 28ን ማለትም ትላንትና ምሽት የተማርነው ማለቴ ነው ካየን ማንም የተመረጠ እንደማይጠፋ አይነግረንም። ነገር ግን የሚነግረን ቢኖር ስለመጠራት ነው። ይህ ክፍል የሚያስተምረን ነገር ቢኖር አስቀድሞ ስለተወሰኑት ነው። አስቀድሞ መወሰን ስለጠፉት የሚሰጠው ምንም ማስረጃ የለም። ከነዚህም ጋር የተያዘ የምታገኙት ነገር ምንም ነገር የለም። ስለጠፉት አስቀድሞ መወሰን እንዳለ ከአንድ ሰው ከሰማችሁ የሚናገረው ነገር መጽሐፍ ቅዱሳዊ ሐሳብ እንዳልሆነ እወቁ። አስቀድሞ መወሰን ማለት እግዚአብሔር ካዳናችሁ በዚያ ውስጥ ሊያያችሁ ይፈልጋል። አስቀድሞ ስላወቀን ወሰነን፣ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውንም ደግሞ ምን አደረጋቸው ይላል አከበራቸው ይላል። በሌላ አባባል ወገኖቼ ይህ አስደናቂ ክፍል የሚከናወነው በመቀደሱ በኩል ነው። በዚህ ክፍል ውስጥ ግን ጳውሎስ እስካሁን ስለመቀደስ ያነሳው ነገር የለም። ለምን ትሉኝ ይሆናል። ምክንያቱም መቀደስ በአማኞች ልብና ሕይወት ውስጥ የሚከናወን የእግዚአብሔር ሥራ ስለሆነ ነው። ይህ የእግዚአብሔር ዘላለማዊ ሐሳብ ነው። ይህ ማለት በቀላሉ ጌታ ታላቅ የበጎች እረኛ ከሆነ፣ መልካም የበጎች እረኛም ከሆነ፣ እንዲሁ ዋናው የበጎች እረኛም ከሆነ 100 በጎችን በማሰማራት ይጀምራል። ወደ ቤቱ ሲመለስም 100 በጎችን ይዞ ይመለሳል። አንዳ እንኳን እንዳጠፋ አይቷትም። ስለዚህ ጉዳይ ጌታችን በሉቃስ ወንጌል ምዕራፍ 15 ውስጥ የሰጠውን የመልካም እረኛ ተምሳሌት ታስታውሳላችሁ። አንድ ጌታ ኢየሱስን ሊወክል የሚችል መልካም እረኛ ቢኖርና ከበጎቹ ውስጥ አንዲቷ ብትጠፋ ደህና 99 አሉ እንሂድ የሚል ይመስላችኋል? ይህ እረኛ በበረት ውስጥ ባሉ 99 አይረካም። 100 በጎችን ካጸደቀ 100 በጎችን ሊያከብር ይፈልጋል። ወገኖቼ 99 በጎች አሉና እንሂድ የማይል ረኛ ስላለን እግዚአብሔር የተመሰገነ ይሁን። ስለመመረጥ ያለው ትምህርት ኢየሱስ ክርስቶስ ወደ በረቱ ሲመለስ ከመቶ በጎቹ ጋር እንደሚመጣ ነው። ይህ የሚያስፈራ አስተምህሮታ አይደለም፣ ይልቁንስ ድንቅ ነው እንጂ። ይህ ማለት ታዲያ እኔም ሆንኩ እናንተ የተመረጣችሁና የተጠራችሁ ሁሉ በርሱ አምነንና ጸንተን ከኖርን ከርሱ ጋር አብረን ወደ በረቱ እንመለሳለን። በዚህ በምንኖርበት ዘመን መልካም አስተምህሮት ይህ ነው። ቁጥር 31 ን ተመልከቱ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። ስለዚህ ነገር ምን እንላለን? የኔ መልስ ምን እላለሁ የሚል ነው። ይሄ መልስ ድንቅ መልስ ነው። እኔ በዚህ ላይ የምጨምረው ነገር የለኝም። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በርሱ ፊት ማንም ሊከሰንም ሆነ ሊቃወመን አይችልም። ለገዛ ልጁ ያልራራለት ቁጥር 32ን ተመልከቱ። ነገር ግን ስለሁላችን አሳልፎ የሰጠው ያው ከርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ይላል። ይህ እንዴት አይነት ድንቅ አባባል ነው ወገኖቼ! እርሱ ለልጁ አልራራም። አብርሃም ለልጁ ራርቶለታል፣ ለራሱ ልጅ ግን አልራራም። ለኛ ሲል ልጁ ይሞት ዘንድ ከሰጠን የሚያስፈልገንን ሁሉ ሊሰጠን ይችላል። ወገኖቼ በጎቹ በብዙ ጥበቃና ጥንቃቄ ውስጥ ነው ያሉት። በርግጥ ራሳቸውን መከላከል ይችላሉ አይደለም? የሚጠብቃቸው መልካም እረኛቸው ስለሆነ ነው። አንድ በግ የሚያረባ ሰው በጎች የማይረቡ ፍጥሮች ናቸው አለኝ። ራሳቸውን መከላከል የማይችሉ ናቸው ሲልም ነገረኝ። ራሳቸውን ለመከላከል የሚያስችላቸው የሾሉ ቀንዶችና ጥፍሮች የሌሏቸው ሮጠው ከጠላቶቻቸው ማምለጥም ሆነ መሸሽ ከማይችሉ ፍጥረቶች መካከል በጎች ዋነኞች ናቸው። ሆኖም በጎች ምንም ደካማና ረዳት አልባ ቢሆኑ መልካምና ድንቅ የሆነ እረኛ አላቸው። ሁሉን ነገር እንዲያው እንዴት አይሰጠንም? ታላቁ የወንጌል ሰባኪ የነበረው ድዌት ኤልሙዲ ስለዚህ ሁኔታ ሲናገር በአገሪቷ ወዳለው ውብ ወደ ሆነው የጌጣጌጥ መደብር ሄድኩኝ ልበል። የጌጣጌጥ መሸጫ መደብሩ እዚያ ከሚገኙት ውድና ውብ ከሆኑት አልማዞች ውስጥ አንዱን አንስቶ ይህ አንተ ነው አለኝ። እኔም ይህን ውብና ውድ የሆነ አልማዝ ሰጥተኸኛል ማለት ነው አልኩት። እርሱም አሁን ይህንን ላንተ ሰጥቻለሁ አለኝ። ለመሆኑ ይህንን ያህል ውድ ዕቃ እንዲሁ በነጻ ከሰጠኝ የአልማዙን ማጽኛ ሰማያዊ ለስላሳ ጨርቅ ቤቴ እንድወስደውና እንዳጸዳበት የማይሰጠኝ ይመስላችኋልን? አለ። ወገኖቼ እግዚአብሔር ለእናንተ ሲል ልጁን ይሞት ዘንድ ከሰጠ አሁንም ይሁን ወደፊት በሕይወታችን የሚያስፈልገንን የማይሰጠን ይመስላችኋልን? እስቲ ከቁጥር 33 እስከ 34 ያለውን ደግሞ እንመልከት። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ አለው፣ ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። የእግዚአብሔር ምርጦች የጸደቁ ኃጢአተኞች ናቸው። እግዚአብሔር ዙፋኑን በመካከላቸው አደረገ። እነርሱን ማን ሊኮንን ይችላል? ማንም ሊኮንናቸው አይችልም። ለምን ብትሉኝ ለእነርሱ የሞተውና የተነሳው ክርስቶስ ነውና አላለሁ። ክርስቶስ እርግማንን ሁሉ ካስወገደ በኋላ አማኞችን በአራት የክርስቶስ ሥራዎች እንዲጠበቁ አደረገ። እነርሱም አንደኛ ክርስቶስ ስለኛ ሲል ሞተ፣ ስለ መተላለፋችን ሲል ዋጋ ከፈለ ማለት ነው። ሁለተኛው ደግሞ ክርስቶስ ከሞት ተነስቷል፣ እኛን ለማጽደቅ ከሞት ተነሳ ማለት ነው። ልብ በሉ፣ ክርስቶስ ከሞት ተነስቷል ሲል እኛን ለማጽደቅ ከሞት ተነሳ ማለት ነው። ሶስተኛው ነጥብ ደግሞ አሁን በእግዚአብሔር ቀኝ ተቀምጧል፣ እርሱ ያ ሆኖ በላይ ይገኛል። ድገምላችሁ፣ አሁን በእግዚአብሔር ቀኝ ተቀምጧል፣ ኢየሱስ ክርስቶስ ማለት ነው፣ እርሱ ያ ሆኖ በላይ ይገኛል። አራተኛው ነጥብ ደግሞ ለኛም ይማልዳል የሚል ነው። ለኛም ይማልዳል። እንግዲህ እነዚህ ነጥቦች ክርስቶስ እርግማንን ሁሉ ከኛ ካስወገደ በኋላ አማኞችን በአራት ሥራዎች እንዲጠበቁ ስለማድረጉ የሚያወሱ ክፍሎች ናቸው። እኛ ባልቻልንበት ነገር ላይ ስለኛ ይጸልያል፣ በአባቱ ቀኝ ቁጭ ብሎ ማለት ነው፣ ይማልዳልም። እነዚህ አራት የክርስቶስ ሥራዎች ማንም በእግዚአብሔር ፊት ሊከሰን እንደማይችል ያረጋግጡልናል። ልብ በሉ፣ ቁጥር 35ን ተመልከቱ። ከክርስቶስ ፍቅር ማን ይለየኛል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍራት ወይስ ሰይፍ ነውን? ሲል ሐዋርያው ይናገራል። መከራ የሚለውን ቃል ተመልከቱ። መከራ ከክርስቶስ ሊለየን ይችል ይሆንን? በፍጹም ወገኖቼ። ወገኖቼ እርሱ ስለማይተወን ምንም ነገር ከክርስቶስ አይለየንም። ይህ መከራ የተባለው በእምነታችሁ ምክንያት ሌሎች በእናንተ ላይ ተነስተው ጉዳት ሊያደርሱባችሁ የሚፈልጉት ነገር ነው። ነገር ግን ከክርስቶስ ፍቅር የሚለየን ማን ነው? ራብ ወይስ ራቁትነት ወይስ ፍራት ወይስ ሰይፍ? በነገራችን ላይ ይህ የሚያሳየን በግልጽ የጳውሎስን ሕይወት ነው። ጳውሎስ በሕይወቱ ካለፈው መከራና ካገኘው ልምድ የተነሳ እነዚህ ሁሉ ከክርስቶስ ፍቅር አይለዩንም ይላል። ቁጥር 36 ላንብብላችሁ። ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጥረን ተብሎ እንደተጻፈ ነው ይላል። ይህ ጥቅስ የተወሰደው ከመዝሙር 44 ቁጥር 22 ነው። መዝሙር 44 ቁጥር 22ን በኋላ ይመለከቷል። ስላንተ ሁሉ ጊዜ ተገርለናል እንደሚታረዱ በጎች ሆነናል ከሚለው ውስጥ ነው። በዚህ በጸጋ ዘመን ክርስቲያኖችን የሚያስፈራ ነገር ቢኖር ይህ ነው። በዚህ ዘመን እንኳን በእግዚአብሔር ልጆች ላይ የተነሳ የሰይጣን ሥራ እንዳለ ከልብ ያምናለሁ። የቤተ ክርስቲያንም ታሪክ የሚገልጸው ይህንኑ ነው። ወዳጆቼ ዛሬ ለእግዚአብሔር የምትቆሙ ከሆነ የሚያስከፍላችሁ ዋጋ አለ። ነገር ግን ይህም ቢሆን እንኳን ከእግዚአብሔር ፍቅር አይለየንም። በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን የሚለውን የሐዋርያውን አነጋገር ከቁጥር 37 እንመለከታለን። እንዴት አድርጎ ነው ሊታረድ የቀረበው በግ ከአሸናፊዎች የሚበልጠው? ይህ ሌላው ድንቅ የሆነ ስለ ክርስቲያን እምነት የሚናገር ክፍል ነው። ምን ማለት ነው ከአሸናፊዎች እንበልጣለን ሲል? ይህ ማለት ስንሸነፍ የማይተውን ከሌላ ስፍራ የሆነ ረዳት አለን ማለት ነው። ድሉ የኛ ሳይሆን የክርስቶስ ነው። የድል ሕይወት የኛ አይደለም፣ የርሱ ነው። እግዚአብሔር ይክበር ይመስገን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ የሚለውን ቃሉን ደግሞ ከቁጥር 38 እስከ 39 ባለው ስፍራ እናነባለን። ሞት ሊለየን አይችልም ከርሱ። በርግጥ ሞት ወደ ክርስቶስ የሚወስደን መንገድ ነው። የጥንቶቹ ክርስቲያኖች ወደ ሞት አፋፍ በደረሱ ጊዜ የሚሉት ነገር ወደ አዳኜ ልትወስደኝ ስለተዘጋጀህ አመሰግናለሁ የሚል ነበር። እንዴት ደስ ይላል! ሕይወት የሚለውን ቃል ደግሞ ተመልከቱ። በርግጥ ሞትን ከመጋፈጥ ይልቅ ሕይወትን መጋፈጡ ይከብዳል። ነገር ግን ሕይወት ፈተና ነው፣ ውድቀትም ነው፣ ተስፋ መቁረጥም አለበት። እርግጠኛ ያለ መሆንና መከራ ነው። ሆኖም በጌታችን በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር አይለየንም። መላእክት የሚለውን ቃል ደግሞ ተመልከቱ። እንደሚመስለኝ እዚህ ላይ ጳውሎስ የሚናገረው ስለወደቁት መላእክት ነው። ስልጣናትና ኃይላት ያማኞች መንፈሳዊ ጠላቶች ናቸው። ኤፌሶን ምዕራፍ 6 ቁጥር 12ን ተመልከቱ። በኋላ ኤፌሶን ምዕራፍ 6 ቁጥር 12 ያለውም ቢሆን ሲል አሁን ያለው ሁኔታ ማለቱ ነው። የሚመጣውም ቢሆን ሲል ደግሞ ወደፊት ሊሆን ስላለው ነገር ሲያመለክት ነው። ከፍታም ቢሆን ዝቅታም የምንኖርበትን የዘመንን ርቀት ለማሳየት ሲሆን፣ ልዩ ፍጥረትም ብሎ ሲናገር ደግሞ ልትገልጿቸው የምትችሉትን የትኛውንም ነገር ይጠቀልላል። እነዚህ ሁሉ በክርስቶስ ካለ ከእግዚአብሔር ፍቅር በፍጹም ሊለዩን አይችሉም። ወዳጆቼ ደህንነት የፍቅር ታሪክ ነው። ክርስቶስ አስቀድሞ ስለወደደን እኛም እንወደዋለን። ከርሱ የሚለየን ምንም ነገር የለም። ወደዚህ ምዕራፍ የገባ ነው ወገኖቼ ያለ ምንም ርግማን ነው። የምናጠቃልለውም ነገር ሁሉ ለበጎ ስለሚደረግ ልብ በሉ። ወደዚህ ምዕራፍ የገባ ነው ያለ ምንም ርግማን ነው። የምናጠቃልለውም ነገር ሁሉ ለበጎ ስለሚደረግ ከርሱ የሚለየን እንደሌለ በመረዳት ነው። ወዳጆቼ ይህንን ትክዱ ይሆንን? ይህ ድንቅ ነገር ነው። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የሮሜ ምዕራፍ 8 ተከታታይ ጥናታችን በዚሁ ላይ ይበቃና ወደ ምዕራፍ 9 ደግሞ እንሸጋገራለን። በዚህ በሮሜ ምዕራፍ 9 የምንመለከተው ስለ እስራኤል ማንነትና ምንነት የተሰጠ ማብራሪያ ነው። ጻፍ አድርጉ። በሮሜ ምዕራፍ 9 የምንመለከተው አብይ ሐሳብ ስለ እስራኤል ማንነትና ምንነት የተሰጠ ማብራሪያን ይሆናል። እስራኤል ወዳጆች ያደረገችው ምርጫ ከእግዚአብሔር ሉዓላዊነት ውጪ ስላለ መሆኑ፣ አሕዛብ ያደረጉት ምርጫ በቅዱሳት መጻሕፍት ትንቢት መሰረት ስለመሆኑም አክለን እንመለከታለን። አሁን ወደ መልእክቱ ሁለተኛው አብይ ክፍል መጥተናል። ከምዕራፍ 1 እስከ 8 ያለው ልብ በሉ፣ ከምዕራፍ 1 እስከ 8 ያለው የሮሜ መልእክት መሰረታዊ ክርስቲያናዊ አስተምህሮ ላይ የተመሰረተ ነው። ከምዕራፍ 9 እስከ ምዕራፍ 11 ያለው በዘመናት ውስጥ እግዚአብሔር የፈጸመውን ተግባር ያመለክታሉ። ልብ በሉ፣ ከምዕራፍ 9 እስከ 11 ያሉት በዘመናት ውስጥ እግዚአብሔር የፈጸማቸውን ተግባራት ያመለክታሉ። ከምዕራፍ 12 እስከ ምዕራፍ 16 ያለው ደግሞ ክርስቲያናዊ ስነ ምግባርን ይመለከታል። ወዳጆቼ የመልእክቱ የመጀመሪያ 8 ምዕራፎች እምነት ላይ ያሰምሩበታል። ይህም ማለት ከሮሜ ምዕራፍ 1 እስከ ምዕራፍ 8 ያሉት እምነትን ይመለከታሉ ማለት ነው። ከምዕራፍ 9 እስከ 11 ያሉት ደግሞ አጽንኦት የሚሰጡት ለተስፋ ነው። ወይም ደግሞ የሚያተኩሩት ስለ ተስፋ በማብራራት ነው። ከምዕራፍ 12 እስከ ምዕራፍ 16 ያሉት ከሮሜ ምዕራፍ 12 እስከ ምዕራፍ 16 ያሉት አብይ መልእክታቸው ደግሞ ምን ይሆናል ማለት ነው? ፍቅር ነው። እንግዲህ የሮሜን መልእክት ከሌላ እይታ አንጻር መመልከት ይቻላል። ለምሳሌ ያህል የመጀመሪያው ክፍል ደህንነትን፣ ሁለተኛው ክፍል ደግሞ በአሕዛብና በአይሁድ መካከል ያለው ልዩነትን፣ ሶስተኛው ክፍል ደግሞ ክርስቲያናዊ አገልግሎትን ይመለከታሉ። እንደገና ልድገምላችሁ። የመጀመሪያው ክፍል ማለትም ከምዕራፍ 1 እስከ ምዕራፍ 8 ደህንነትን፣ ሁለተኛው ክፍል ማለት ደግሞ ከምዕራፍ 9 እስከ ምዕራፍ 11 ያሉት በአሕዛብና በአይሁድ መካከል ያለው ልዩነትን፣ ሶስተኛው ክፍል ማለት ደግሞ ከምዕራፍ 12 እስከ ምዕራፍ 16 ያለው ክርስቲያናዊ አገልግሎትን ያብራራሉ ወይም ደግሞ ይመለከታሉ። ጳውሎስ የመጀመሪያዎቹ 8 ምዕራፎችን አጠቃሏል። ሰዎች ሁሉ በኃጢአታቸው የጠፉ መሆናቸውን ካሳየ በኋላ የደህንነትን ስፋትና ጥልቀት እንዲሁም ሁሉን የሚያቀፍ መሆኑን በማሳየት ነበር የደመደመው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ሮሜ ምዕራፍ 3 ቁጥር 23ን ልብ ይሏል። ሮሜ ምዕራፍ 3 ቁጥር 23ን ይመለከቷል። በኢየሱስ ክርስቶስ በማመን ደህንነት የሁሉም ሆኗል። አሁን ደግሞ ጳውሎስ ገለጻውን በመቀጠል ወደ ሁለተኛው አብይ ክፍል ተሸጋግሯል። አንዳንድ ሰዎች ይህን ክፍል እንደ ተቀጽላ ወይም ተጨማሪ ሐሳብ ስለሚመለከቱት ይህን ያህል ትኩረት አይሰጡትም። ሌሎች ደግሞ በቅንፍ መቀመጥ ያለበት ነው በማለት ጠቃሚነቱን አሳንሰው ሊመለከቱት ይፈልጋሉ። ይሁን እንጂ ወዳጆቼ፣ ይህ ክፍል መልእክቱ ከያዘው አስተምህሮና ምክንያታዊ ገለጻ አንጻር ስንመለከተው አስፈላጊ ብቻ ሳይሆን ጠቃሚም ነው። በሌላ በኩል ደግሞ ከሐሳባቸው መስማማት የተነሳ ምዕራፍ 8 እና 12ን ልብ በሉ፣ ሮሜ ምዕራፍ 8 እና 12ን በአንድነት ማስቀመጥ የሚቻልበት ሁኔታም አለ። የመልእክቱን ትክክለኛው ሐሳብ ለማስጨበጥ ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ልብ በሉ፣ የመልእክቱን ትክክለኛው ሐሳብ ለማስጨበጥ ምዕራፍ 9 ምዕራፍ 10 እና ምዕራፍ 11
እጅግ በጣም አስፈላጊ ናቸው። ከነዚህ አንዱ ከተዛነፈ የጠቅላላ መልእክቱ ወጥነትም ይዛነፋል። የመልእክቱን አንኳር ነጥቦች ስነ ልቦናዊ፣ ታሪካዊና አስተምሯዊ በማለት መበደብም ይቻላል። እንደገና ልድገምላችሁ፣ የመልእክቱን አንኳር ነጥቦች ስነ ልቦናዊ፣ ታሪካዊና አስተምሯዊ በማለት መበደብ ይቻላል። ስነ ልቦናዊ ነጥቦች ስንል የራሱን የሐዋርያው የጳውሎስን የግል ሕይወት ተመክሮ ወይም ልምምድ ማለታችን ነው። ልብ በሉ፣ ስነ ልቦናዊ ነጥቦች ስንል የራሱን የሐዋርያው የጳውሎስን የግል ሕይወት ተመክሮ ወይንም ገጠመኞች ማለታችን ነው። በዚህ ምዕራፍ ማለትም በምዕራፍ 9 ጳውሎስ የልቡን ገላልጦ ይናገራል። ምን እንደሚሰማው እንኳ ከመግለጥ ወደ ኋላ አይልም። በምዕራፍ 8 እና 9 መካከል ከፍተኛ የሐሳብ መለያየት መኖሩ ለማንኛችንም ግልጽ እንደሚሆን አስባለሁ። በጌታችን በኢየሱስ ክርስቶስ ካለው የእግዚአብሔር ፍቅር ማንም ሊነጥለው እንደማይችል በመግለጽ ነበር ምዕራፍ 8ን የደመደመው። በዚህም ምክንያት የሚሰማውን የድል አድራጊነት ስሜትና ደስተኛነቱን አሳይቶናል። ይህ እንግዲህ ገጠመኙ ነው ማለት ነው። አስተዋላችሁ? ይህ የሐዋርያው ጳውሎስ ገጠመኝ ነው ማለት ነው። ወደ ምዕራፍ 9 ስንመጣ ግን የነበረውን ሐዘንና የልብ ስብራት እንመለከታለን። በዚህ ምዕራፍ ፍጹም ልዩ የሆነ ርዕሰ ጉዳይ ይዞ ነው የቀረበው። ለሐዘኑና ለልብ ስብራቱ ምክንያት የሆነውም ይኸው ያደረገው የርዕሰ ጉዳይ ለውጥ እንደሆነ እናስባለን። ይህን ወደፊት ሰፋ ባለ ሁኔታ የምንመለከተው ይሆናል። ሁለተኛው ደግሞ ታሪካዊ ይዞታው ነው። ሁለተኛው ነጥባችን ደግሞ ታሪካዊ ይዞታው ነው። በጳውሎስ ዘመን ይህ ታሪካዊ ይዞታ ልዩ ስፍራ የሚሰጠው ነበር። ዛሬ ያለችው ቤተ ክርስቲያን ግን ይህን አቅባ መዛኙ የዘነጋችው ይመስላል። በአሁኑ ዘመን ወገኖቼ ያለችው ቤተ ክርስቲያን በአብዛኛው አይሁዳውያን ካልሆኑ ወይም ከአሕዛብ የተውጣጣች ናት። ቤተ ክርስቲያን አይሁዳዊ የታሪክ መሠረቷን ዘንግታለች። አስተዋላችሁ? ዛሬ ያለችው ቤተ ክርስቲያን አይሁዳዊ የታሪክ መሠረቷን ዘንግታለች። ብዙዎች የብሉይ ኪዳን ተስፋዎች በሙሉ በቤተ ክርስቲያን እንደ ተፈጸሙ ያስባሉ። ከእንግዲህ ወዲህ እግዚአብሔር በእስራኤል አማካይነት መፈጸም የፈለገው ዕቅዱን አጠናቋል ይላሉ። አስተውሉ ወገኖቼ፣ ከእንግዲህ ወዲህ እግዚአብሔር በእስራኤል አማካይነት መፈጸም የፈለገው ዕቅዱን አጠናቋል ሲሉ ይናገራሉ፣ ይሰብካሉ። እግዚአብሔር ያው እንደ ትላንትናው እግዚአብሔር ነው። ጌትነቱን አልለወጥም። ቤተ ክርስቲያን የብሉይ ኪዳን ትንቢቶች ወራሽ ናት የሚል አመለካከትም አላቸው። እንግዲህ በጌታ የተወደዳችሁ አድማጮቻችን፣ የዛሬው ምሽት ጥናታችንን እዚህ ላይ እናበቃለን። ጥያቄ ወይም አስተያየት ካላችሁ በአድራሻችን ጻፉልን። ደብዳቤዎቻችሁ በእውነት እጅግ ይባርኩናል፣ ያጽናኑናል። እናንተም ደግሞ በጸሎታችሁ አገልግሎታችንን መደገፍ አትርሱ። እግዚአብሔር ይባርካችሁ። ደህና አደሩ እያልን በተለመደው ወንድማዊ ሰላምታችን የምንሰናበታችሁ በቴክኒኩ በኩል ደረጀ፣ በትምህርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ። በሰላም ሁኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።